ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረሞ መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከአሁን ሰዓት ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የምሽቱ የመጀመሪያው ዘገባችን እንግዲህ በዩናይትድ ስቴትስ ዋሽንግተን ግዛት ኪንግ ካውኒ የፌዴራል ዌይ ከተማ ከጎርጎሮሳውያኑ 2014 አንስቶ በምክር ቤት አባልነት በማገልገል ላይ የሚገኙት ወይዘሮ ሊዲያ አሰፋ ዳውሰን ከሰሞኑ ሲያደርጉት የነበረውን የምረጡ እንቅስቃሴያቸውን በአሸናፊነት አጠናቀዋል። የሶስት ልጆች ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ልጆቻቸው ራሳቸውን እስኪችሉ ድረስ ጠብቀው ወደ አስተዳደር ስራ ፊታቸውን ማዞራቸውን ነው የሚገልጹት። በዋናነትም ደግሞ ስደተኛው ማህበረሰብ ውክልና እንዲኖረው በዩናይትድ ስቴትስ ውሳኔ ሰጭነት ላይ ይገባኛል እንዲል ይመክራሉ። ወይዘሮ ሊዲያ ሰፋ እንግዲህ መጋቢትን ምክንያት በማድረግ አነጋግረናቸዋል። ወይዘሮም እናልፈው
ዋሽንግተን ግዛት የፌዴራል ዌይ ሲያትል ከተማ የምክር ቤት አባል በመሆን ላለፈው 10 ዓመት በማገልገል ላይ የቆዩት ወይዘሮ ሊዲያ አሰፋ ዳውሰን በቀጣይ የስራ ዘመን ሲያደርጉት የነበረውን የምረጡ እንቅስቃሴ በአሸናፊነት አጠናቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ፖለቲካ እኔን አገኘኝ እንጂ እኔ አላገኘሁትም ይላሉ። በዋናነትም ማህበራዊ አገልግሎት በሚሰጡበት ተቋም ውስጥ ሳሉ የስራ ሁኔታቸው የማህበረሰቡን ተግዳሮትና የምክር ቤቱን የመወሰን አቅም በቅርብ እንዲረዱ እንዳገዛቸውና ይህም የለውጡ አካል ለመሆን እንዲሹ እንዳደረጋቸው ይናገራሉ።
መጀመሪያ ስራ መስራት ስጀምር ለሲታክ ለሚባል ከተማ ነበር የምሰራው እና የሆነ ፕሮግራም ማኔጀር ሆኜ እዛ እየሰራሁ ሳለው ዲሬክትሊ የምሰራው ከካውንስል መንበሮች ወይ ከምክር ቤት አገልጋዮች ስር ነበር ማለት ነው እና ስራቸውን ሳይ ያላቸውን ስልጣን በተለይ ማለትም ከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው፣ አመራሩን የሚያደርጉት ሁሉ እነሱ ናቸው እና በጣም ይገርመኝ ነበር። እንደዛ አይነት ቦታ እንዳለም ወይም እንደዚ አይነት ስራ እንዳለ አላቅም ነበር እና ሳያቸው ስሰማቸው አንዳንድ ጊዜ ደግሞ እኔ የማልስማማበት ነገር እኔ በሆን የማላደርገውን ነገር እና ወይ ደግሞ እኔ ብሆን አንዳንድ እኔ የምረዳው ነገር እነሱ የማይረዱት ነገር አለ። በብዛት የነበሩት የዛን ጊዜ ነጮች ወንዶች ሽማግሌዎች፣ ከተማቸው ምን ያህል እንደተቀየረ ምን ያህል ኢሚግሬንት እንዳለን አያውቁም ነበር፣ አይገባቸውምም፣ ያንን የማያስቡም ንግግራቸው ውስጥ የነበሩ እና እድል ባገኝ ይሄን አደርጋለሁ ነበረ። ግን በዛ ወቅት ልጆችም ነበሩ ህፃናት ልጆች እና አድገው ሲጨርሱ እና ከነሱ ያንን ሬስፖንስብሊቲ ሲያልቅብኝ ይህንን ነገር ማድረግ እፈልጋለሁ ብዬ እንግዲህ የጀመርኩት ጉዞ ነው።
በኦሮሚያ ክልል ወለጋ ውስጥ የተወለዱት ወይዘሮ ሊዲያ የልጅነት ህይወታቸው ቀላል አልነበረም። ገና የሶስት ወር ጨቅላ ሳሉ በደረሰባቸው የእሳት አደጋ የእግር ጉዳተኛ መሆናቸው ሳያንስ ቤተሰቦቻቸው ሆስፒታል ውስጥ ጥለዋቸው በመሄዳቸው ወላጅ አልባ ሆነው ለማደግ ተገደዋል። በዚህ የተነሳም በግብረሰናይ ተቋም ድጋፍ በማደግ እድሜያቸው 18 ሲደርስ ዩናይትድ ስቴትስ ሊመጡ ችለዋል። ወይዘሮ ሊዲያ ታዲያ ከዚህ የህይወት ልምዳቸው የወሰዱት ሰዎችን ማገልገል እንደሆነ ይናገራሉ።
ሁልጊዜ ሰርቪስ ላይ መሆን ይፈልጋሉ፣ ማለት ማገልገል በተቻለ ይመጣል። አሁንም ቢሆን እዚህ በካውንስል ብቻ ሳይሆን በኢትዮጵያን ኮሚኒቲ በጣም አገለግላለሁ እና ይሄ መጣውም እና ለልጆቼ ምሳሌ እና እንፈልጋለሁ። ሰባት ነን፣ ከሜሩ ጋር ስምንት ነን ማለት ነው እና ያው እኛ ባልነው ነው ሁሉ ነገር የሚጸድቀው አይደለም። ሜሩ ለእኛ ያቀርባል፣ ከዛ ላይ ተስማምተንበት እናደርጋለን። ሶ 10 ዓመቴ ነው አሁን እንደ ዩሮፒያን አቆጣጠር 2014። የምኖርበት ከተማ ደግሞ ከመቶ ሺህ በላይ ነው ሬዚደንት ነዋሪዎች ያሉ። ምን ያስፈልገናል? ምንድን ነው በጣም ለእኛ ኮሚኒቲ ችግር የሆነው እና ሆኖ የምናየው? አንደኛ ሆምለስነስ እሱና፣ ሁለተኛው ደግሞ በጣም አስቸጋሪ የሆነው ደግሞ በተለይ በወጣቶቻችን መካከል ሜንታል ሄልዝ እና ድረግ ዩስ ወይም ደግሞ አቢዩስ እና እሱን እና ሁሉም ተጣምቦ በጣም ትልቅ ችግር ላይ ነው ያለው።
እንደ አንዲት አካል ጉዳተኛ ጥቁር ስደተኛ ሴትና የልጆች እናት ነገሮች ሳይበግሯቸው በዩናይትድ ስቴትስ ውስጥ ከፍተኛ አመራር ደረጃ ላይ መድረስ የቻሉት ወይዘሮ ሊዲያ ስደተኛው ማህበረሰብ በተለይም ኢትዮ ኤርትራውያን ይቻላል ብለው እንዲያስቡ ይመክራሉ።
አመለካከታችን የተለየ ነው። በጣም እናካብደዋለን ያንን ፖዚሽን። እና አሁን እኔን አግኝተውኝ እንደ ሊዲያ እንደዚህ ነው የምታደርገው በሚባልበት ጊዜ በጣም ልነግራቸው ምኮል ማንም ሊያደርገው የሚችለው ነገር ነው እና ኢንካሬጅ ማድረግ ፈልጋለሁ። ግን አሁን ወደ 6 እንሆናለን በምርጫ ላይ ያለ ነው በፖዚሽን እና ኒገን ያስተሰብ እና the longest serving እኔ ነኝ። እና ያ ሊሆን የቻለው ብዬ የማምነው ምንድን ነው? ቅድም እንዳልኩሽ በአራያነት አንድ ሰው ሲያደርገው ሌላውን ሰው ለካሄ ይቻላል ብሎ መግባት ይችላል። እኔ ሰውን በጣም እንከርጅ የማደርገው ምንድን ነው? ኮሚኒቲያችን እዚህ እስከኖርን ድረስ መሳተፍ ያለብን ይመስለኛል። በተቻለው መስመር፣ በተቻለው አንጻር፣ በተቻለው ሁኔታ እና ያንን እስካደረግን አንደኛ ድምፃችንም ይሰማል፣ ሁለተኛ ደግሞ ለውጥ ልናመጣ እንደምንችል እናውቃለን። ብዙ ጊዜ የኛ ህዝብ ችግሩ ምንድነው? ሌት ተቀን ይሰራል፣ ትምህርት ይማራል፣ ገንዘብ ለሰው ይልካል፣ ስለዚህ ልጅ ያሳድጋል። ያንን ሁሉ ስታጠራቅም ጊዜ አይኖርሽም እና እሱም በጣም እረዳዋለሁ።
የዩናይትድ ስቴትስ የፖለቲካ ስርዓት በሰለጠነ የፖለቲካ ንግግር፣ ውይይትና ሰጥቶ መቀበል ላይ ተቃኘ መሆኑን የሚናገሩት ወይዘሮ ሊዲያ በምረጡኝ ቅስቀሳ ወቅት በገንዘብ፣ በእውቀት፣ በጊዜና በሞራል ድጋፍ የሚያደርጉ ባለሙያዎችን፣ በጎ ፈቃደኞችን ማስተባበር በራሱ ከባድ መሆኑንም አልሸሸጉም። ለመጀመሪያ ጊዜ ወደ ስልጣን ሲመጡ ሰው ተክተው ቦታውን ቢይዙም ከ26 ሰዎች ጋር መወዳደራቸውን በመግለጽ አሸናፊ ያደረጋቸውን የቅስቀሳ ንግግር እንዲህ ያስታውሱታል።
አንድ ሰው ፖዚሽኑን ለቀቀ አክቹሊ ሜየር ሆኖ ተመረጠ። ስለዚህ ባዶ ክፍት የሆነ ቦታና ምርጫ ባልሆነ ጊዜ ሲሆን ትተኪያለች ማለት ነው። ከሌሎች ጋር ተወዳድር ከአንድ ከ23 ሰዎች ጋር ተወዳድር የቀረብኩት እና ያንን ውድድር አሸነፌ ነው እና የዛን ጊዜም የኔ ንግግር ምን ነበረ? እንዳሹ የሶስት ጥቁሮች እናት ነኝ። ጥቁርነት ደግሞ በጣም ከባድ እየሆነ የነበረበት በግልጽ ያየንበት ጊዜም ነበር ያ ሁኔታ እና የሶስት ጥቁሮች እናት ምንጊዜም ስለነሱ ማስብና መፈራ ሰው በሆንኩኝ። ሁለተኛ ደግሞ ትምህርት ምን ያህል ጠቃሚ እንደሆነ እና ልጆችን ጊዜ ፎከስ ማድረገው መማር እንዳለባቸው ነበር። ማለት እውነት ኮሌጅ ለሁሉም ሰው ነው ማለት ይህም አይደለም፣ ሃይስኩል ጨርሸሽ ኮሌጅ አለበለዚያ ብዙ ኦፖርቹኒቲ እንደሌለች ነበር የሚቀርበው እና ያ ነገር መቀየር እንዳለበት ፈልግ ነበር። አላማ ይሱ ነበር። ሶስተኛው ደግሞ እንዳሹ ሬፕሬዘንቴሽን የለም። እዛ ማየው የነበሩ በሙሉ ነጮች ናቸው። ሴቶችም ነበሩ፣ ግን ጥቁር ሰው አልነበረም ወይም ምንም አይነት ኢሚግራንት የሆነ ግን እኔ የምኖርበት ኮሚኒቲ በጣም ከ101 በላይ ቋንቋዎች የሚነገሩበት ኮሚኒቲ ነው እና እንዴት ነው ሬፕሬዘንቴሽን የለም? በዛ ቀርቤ ነው እንትን ያሸነፍኩት። ከዛ በኋላ ግን ሶስት ምርጫ ላይ ቀርብ ያለው አንድ ጊዜ ካለምንም ተቀናቃኝ ማለት ነው እና ስለዚህ ይመስለኛል ወይ እንግዲህ ሰው ስራዬን ተቀብሎታል ማለት ነው፣ አመራሬን ተቀብሎታል ማለት ነው የሚወዳደርሽ ሰው ከሌለ።
ወይዘሮ ሊዲያ ከዚህ ቀደም አንድ ጊዜ ለከንቲባነት ተወዳድረው 53-47 በሆነ ድምፅ ተሸንፈዋል። ይሁን እንጂ ይህ ሁኔታ በቀጣይ እድሉ እንዳለኝ አመላከተኝ እንጂ አላዳከመኝም ይላሉ። እንዲያም ሆኖ ከከተማ ከንቲባነት ከፍ ያለ የስልጣን እርከንን ግን አይሹትም።
ኮንግረስ እና ሴኔት ምን ይሆናል? ከኮሚኒቲሽ እየራቅሽ ትሄጃለሽ። እየራቅሽ ስትሄጂ ማገልገል የምትፈልጊውን ሰው እንደምትፈልጊው አታገለጊም፣ እንደምትፈልጊው አታገኛቸውም። እኔ ዲሲ መጥቶ እንትን ሄዶ ያንን ማድረግ ያርቀኛል ከሰው ብዬ አምናለሁ። ስለዚህ ከካውንቲ በላይ ለማለፍ አትስ ፖይንት ሀሳቢ ለኝ ለወደፊት ሀሳቢ ተቀየር ይቻላል፣ ግን አሁን ባለውበት እምነቴን አስተሳሰበ ይሄ ነው።
ወይዘሮ ሊዲያ ዓለም አቀፉን የሴቶች ወር በማስመልከትም እንዲህ ብለዋል።
አይ ቲንክ ይሄ ደግሞ የሴቶች ወር ሴሌብሬሽን ወር ስለሆነ እኔ ይህን የሚያዳምጡ ያሉት የትም ሀገር ቢሆን የትም ሁኔታ ላይ ቢሆን ማድረግ የሚፈልጉትን ማድረግ እንደሚችሉ፣ ሴቶች ባይኖሩ ማንም እዚህ ዓለም ላይ አይኖርም ነበር። ስለዚህ መሰረታዊ እንትን ያለ እኛ ነን ሴቶች ነን ሁሉ ነገር ምናረግ በየተሰማሩበት ደግሞ ሴቶች በጣም ብዙዎች ናቸው ያደርጉታል ያካሄዱታል አይደል ስለዚህ እኔ ባሉ ላይ የትም ይሄን የምታዳምጡ ወዞቼ ማረግ የምትፈልጉት ፕሊስ አድርጉ በተለይ ደግሞ ለማገልገል በምትቀርቡበት ጊዜ አያስፈራ እኔ ብዙ ጊዜ ሰው እንደዛ ያስባል ያምናለሁ እና የሚደረግ ነው የሚቻል ነው ኦፍ ኮርስ በተለያየ ሀገር በተለይ አመራሩን ስለማላቅ ማቅለልም አልፈልግም ሁኔታውን ግን ማድረግ እንችላለን እኛ ደግሞ በቀረብንበትና በተሰማራንበት መስመሮች በሙሉ ጥሩ ስራ እያካሄድን ሴቶች
ዋሽንግተን ግዛት የፌዴራል ወይ ሲያትል ከተማ የምክር ቤት አባል ወይዘሮ ሊዲያ አሰፋ ዳውስን ከምክር ቤት አባልነታቸው በተጨማሪም በኪንግ ካውኒ የቤቶች አስተዳደር በማህበራዊ አገልግሎት ስራቸውን የቀጠሉ ሲሆን በተጨማሪም በከተማው የኢትዮጵያ ማህበረሰብ ውስጥም ንቁ ተሳታፊ መሆናቸውን ገልጸዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ።
በርካታ የዓለም ህዝቦችን የሚያነቃቃው ቡና በተረፈ ምርቱ ለከባቢ አየር ብክለት መንስኤ ሲሆን ቆይቷል። አንድ ወጣት ኢትዮጵያዊ ታዲያ ከአጋሮቹ ጋር ተባብሮ ወደ ቆሻሻ መጣያ ሲወገድ የነበረውን የቡና ምርት ቅሪት ለዳግም አገልግሎት የሚያወል ድርጅት መስርቷል። ይህ ዘገባ ቆየት ያለ ነው፣ በድጋሚ ተሰሙት ዘንድ እንጋብዛለን።
ኮፍሪ ዘራይት እንግዲህ በብዛት አብዛኛው ኢትዮጵያ በቡና ኤክስፖርት በማድረግ ትታወቃለች። ስለዚህ እኛ ምንድነው ፎከስ ያደረግነው በኮፊው ላይ ሳይሆን ከኮፊ የሚመጡት ተረፈ ምርቶች አሉ። ተረፈ ምርቶቹ ለምሳሌ ከቡና ከተቀዳ በኋላ ተፈልቶ ከተቀዳ በኋላ የቡና አተል አለ። ኮፊ ባሮች ሊሆን ይችላል፣ በኮፊ ሬስቶራንቶች ላይ ሊሆን ይችላል። በቡና ሲቆላ የሚመጡ የተለያዩ ዌስቶች አሉ። ብዙውን ጊዜ ወደ ቆሻሻ መጣያ ወይም ወደ ላንድ ፊልድ ነው ወይንም ደግሞ ገበሬዎቹ ደግሞ በብዛት ምንድን ነው የሚያደርጉት? ያቃጥሉታል፣ ይሰበሰብና ያቃጥሉታል። ይሄ ራሱ የሆነ የኢንቫይሮንመንታል ኢፌክት አለው። ቡና ነው። ቡና አሁን ዓለም እየተጠቀመ ያለው 5% ያህል ነው የቡናን፣ 95% ዌስት ሆኖ ነው ያለው። ስለዚህ እንደ ኮፊ አምራችነታችን ደግሞ እኛ ዊች ሚንስ ከ30-50% የሚሆን ዌስቶች እዚህ ይጣላሉ፣ ይቃጠላሉ። ስለዚህ እነዚህን የፐርሰናል ኬር ወይንም የንጽህና መጠበቂያ እቃዎች ወይንም የኮስሜቲክስ ኢንግሪዲያንት እንዲሆኑና በተጨማሪም የምግብ ውጤቶች እንዲሆኑ ኢንግሪዲያንት እንዲሆኑ የማድረግ ስራ ላይ ነው እኛ አሁን እየሰራን ያለን።
እንደው ነገሩን የበለጠ ግልጽ ለማድረግ ያክል የቡና ተረፈ ምርቱን በተለምዶ አተላ የሚባለውን ከተለያዩ ቦታዎች እያሰባሰባችሁ ወደ ሌላ ህይወት ቀያሪ ነገር ነው እየቀየራችሁት ያላችሁት። ምን አይነት ነገሮች ይሰሩበታል? አሁን ቀደም ብለህ ስለጠቀስካቸው ምርቶች እስቲ በሰፋ አድርገህ ንገረን።
እንደ ኢኒሻል የጀመርነው 3 ፕሮዳክቶችን ነው። ሪሰርች ኤንድ ዲቨሎፕመንታችንን እያሰፋን ነው። ፕሮዳክታችንን በደንብ ለማስፋት 3 ፕሮዳክቶችን ነው አሁን ላውንች እያደረግን ያለ ነው። አንደኛው የቡና ዘይት ነው። ሁለተኛው የቡና ፍሎር ወይንም የቡና ዱቄት ነው። ሶስተኛ ደግሞ የቡና ፋይበር ነው። እንደሚታወቀው ቡና በሃይ የሆነ የፋይበር ኮንቴንት አለው። ከቡናው ደግሞ ዌስቶቹ የተሻለ በሪሰርች ኤንድ ዲቨሎፕመንት የተገኘው ዌስቶቹ የተሻለ የፋይበር እንትን እንዳላቸው ነው። እና እነዚህ 3 ፕሮዳክቶች በሁለት ሴግመንት ላይ ነው የሚሰሩት። ለምሳሌ ኮፊ ኦይል እና ፋይበሩ በፐርሰናል ኬር ላይ አለ። እንዲሁም በተጨማሪ የቡና ዘይቱና የቡና ፍሎር ወይም ዱቄቱ ደግሞ በምግብ ኢንግሪዲያንትነት ያገለግላል።
እንግዲህ እንደሚታወቀው ቡና ኢትዮጵያ ለዓለም የሰጠችው ስጦታ እንደሆነ ይታወቃል። በዓለም ላይ ሚሊዮኖች በየቀኑ የሚጠጡት መጠጥ ነው። የዓለምን የአየር ሁኔታ የሚበክሉ ተብለው በተለምዶ የሚደጋገሙ ምርቶችና ይዘቶች አሉ። የቡና ተረፈ ምርት ሊካተት የሚችልበት ምክንያቱ ምንድን ነው?
ሲጀመር ፕሮዳክሽን ላይ ያለ ቡናው ሲታጠብ ውሃው ራሱ ትልቅ የሆነ ቶክሲክ ለሶይል ይሄ አኳቲክ የሆኑ ይሄ የውሃ እንትኖች ላይ ከፍተኛ የሆነ ኢምፓክት አለው። እንደሚታወቀው ቡና የአሲዲቲ ሌቭል አለው፣ ኃይለኛ የሆነ አሲዲቲ ሌቭል አለው። የአሲዲቲ ሌቭል ቀጥታ ወደ ሶይል ነው የሚሄደው። በተጨማሪ ምንድነው ቡና ወደ ላንድ በሚሄድበት ጊዜ ሲኦቱ እንደሚታወቀው በዓለማችን ላይ ትልቅ የካር ሲኦቱ ኤሚሽን ትልቅ አጀንዳ ነው። ትልቅ ይሄ የፖሊሽን እንትኑ ትልቅ ነው። ሆኖም ግን የቡናን ስናየው ሚቴን ነው ሪሊዝ የሚያደርገው። ሚቴን ማለት ከሲኦቱ 86% 86 ታይም የበለጠ ለኢንቫይሮንመንት ትልቅ ኢምፓክት አለው። ስለዚህ ምንድነው ይሄ ኢንቫይሮንመንቱ ላይ የሚያመጣው ነገር? እነዚህ ቀጥታ ወደ ላንድ ፊልድ ወይም ወደዚህ ወደ ቆሻሻ ቦታዎች ወይም ይሄ ሚስ ማኔጅመንት በተደረገ ሳይደረግ የሚሄድ ከሆነ ትክክለኛ የሆነ ስትሪክትሊ የሆነ ኢንቫይሮንመንታል ኢምፓክት አለው። እናም የኢምፓክቱ ደግሞ ከሲኦቱ 86x ወይም 86 ታይም ከሲኦቱ ትልቅ ነገር ነው። ያው በዓለማችን ላይ የካር ኤሚሽን አለ፣ የፋክተር ኤሚሽኖች አሉ። እነዚህ ከነዚህ ሁሉ በ86 እጥፍ ነው የቡና የፖሊሽን በኢንቫይሮንመንቱ በሶይሉ ላይ because of the methane emissions ስላለው
እንግዲህ ይህንን ስራህን በመላለም እያስተዋወቅ ትገኛለህ። በዘርፍ ውስጥ ከሚሳተፉ ሰዎች ጋርም የመገናኘት የመተዋወቅ እድሉን አግኝተሃል ብዬ አስባለሁ። ያላቸው ምላሽ ምንድን ነው? ይዘኸው በመጣኸው ሀሳብ ዙሪያ ከሌሎች ሀገራት ባለሙያዎች ያገኘው ምላሽ ምን ይመስላል?
ይህን ፕሮጀክት በምጀምርበት ጊዜ የማስተርስ ፕሮግራሜን በምማርበት ጊዜ ነው የጀመርኩት። አዘ ቴሲስ ነበረ። ከዛ በኋላ ነው ወደዚህ ፕሮጀክት ወደ ንግድ አስገብተ ነው ወደ እያደገ የመጣው። ከዛ በኋላ አማሜዝ የመጀመሪያውን ካምፓኒያችንን በመሰረትን በአራት ወር ውስጥ በዓለማችን ላይ ካሉ የመቶ አስር ሺህ አፕሊኬሽኖች ከዓለም ላይ በአንትርፕረነርሺፕ ወርልድ ካፕ የሚባል አለ፣ በመቶ አስር ሺህ በላይ አፕሊኬሽን ገብተው ከዛ ውስጥ በቶፕ 100 ስንመረጥ በአራት ወር ግስ አይ ዋዝ አሜዝድ። ኢትዮጵያዊ እንደዚህ አይነት ነገር ይዞ መምጣት እንደገና ወጣት መሆንን ደግሞ ሲያዩ በጣም ሰርፕራይዝድ የሚሆኑት እና ሪሊ ከዛ በኋላ ይሄ ነው ለእኛ አሁን ላለንበት ደረጃም ቀስ በቀስም እየሄድን እንደገና ደግሞ ሰውን በጣም ሰፖርቲቭ ነው። በዚህ ኢንቫይሮንመንት ላይ በዚህ ኢኮሲስተም ስታርታፕ ኢኮሲስተም ላይ ያለው ሰው በጣም ሰፖርቲቭ ነው እና በዛ ምክንያት ነው በዚህ አፕሪሺየሽን በምናገኘው የተለያዩ ሄልፖች ከተለያዩ ሰዎች ከማናቃቸው ሰዎች ኦል ኦቨር ዘ ወርልድ ብዙ አይነት ሰፖርቶችን እናገኛለን እና ይሄ ፕሮጀክት ሪሊ ለእኛ ብቻ ሳይሆን ለኢትዮጵያም ትልቅ ኢምፓክት ሊያመጣ የሚችል ነው። በፕሮዳክቶቻችን ብቻ ሳይሆን ቡናንም በማስተዋወቅ የቡናን ማምረት ብቻ ሳይሆን ቡናን መላክ ብቻ ሳይሆን ከዚህ በኋላ ዌስቶችን ራሱ ቫሊዩ አድድ አድርገን ለመሸጥ ያለን አምቢሽን በተለያዩ ቦታዎች በምንገኝበት በተለያዩ መድረኮች ይህን የመሰሉ ፊድባኮች ነው የምናገኘው እና ያ ነው እኛ በፍጥነትም የሆነ እንደዚህ አይነት ፕሮግረሶች እንድናመጣ ያደረገ።
አንተ መስራቹ ወጣት እንደሆንክ ይታያል፣ ይታወቃል። ይህን አንተ የጀመርከው ስራ ወደ ታናናሾች፣ ወደ ሌሎች ወጣቶች እንዲዳረስ የምታደርገው የእውቀት ሽግግር ሂደትስ ምን ይመስላል? ምን ያክል ወጣቶች ከአንተ ጋር በዚህ እንቅስቃሴ ውስጥ እየተሳተፉ ነው?
ያው በካምፓኒያችን አሁን በ11 ሰው ነው ያለው። አብዛኞቻችን ወጣቶች ነን። ከዛ ውጭ የተለያዩ ሳይንቲፊክ አድቫይዘሪ ቦርዶች አሉን ከተለያዩ ዓለም። አብዛኞቹ መስራቾች የምንባለው አራታችንም ኢትዮጵያኖች ነን። ሌሎቹ ሶስቱ ሴቶች ናቸው። እኔ ብቻ ነኝ በሊደርሽፕ ቲሙ ላይ አዘ ፋውንደር ያለሁት። እነሱ በተለያየ ባክግራውንድ ላይ ያሉ ናቸው። ከኮፊ ቫሊ አድ ላይ መጡ አሉ፣ ከባዮቴክኖሎጂ መጡ አሉ፣ ከፋርማሲቲካ ላይ መጡ አሉ። እና እነዚህን ኮምባይንድ አድርገን ነው አዘ ቲም የምናደርገው። ግን ይሄ ምንድነው እኛ እያደረገን ያለ ነው፣ ይሄን ሪፍሌክት ለማድረግ ነው። ለኢትዮጵያ ለወጣቶች ሪፍሌክሽን ለመፍጠር እና ኢንስፓየር ለማድረግ የተለያዩ ሂደቶችን እናደርጋለን። ለምሳሌ ዜር ኢዝ ዋይ ኮምቢኔተር የሚባል የአሜሪካ የአክስለሬሽን ፕሮግራም አለ። የእሱ እኛ ሰርቲፋይዶች ነን። የተለያዩ ኢቨንቶችን በኢትዮጵያ እናዘጋጃለን። በስታርታፕ ላይ ያሉ ሰዎችን ሚት እያደረገን ይሄ ወይ ነው ለእናንተ እንደዚህ ነው የሚሉ ኮንቨርሴሽን ፎርማል የሆነ ባይሆንም የሆነ ሚትአፕ ነገሮችን እያዘጋጀን የተለያዩ ኢንስፓሬሽን ለመፍጠር እንሞክራለን። እንዲሁም በተጨማሪ በኢደብሊውሲዩ በአንትርፕረነርሺፕ ወርልድ ካፕ ላይ ሄርድል ፕሮግራሞች አሉ። የሄርድል አንትርፕረነርሺፕ ሄርድል የሚባል ፕሮግራም አለን። በዛ ስር ይሄ ፕሮግራም ሰዎች እንዲያውቁት አፕላይ እንዲያደርጉ የአፕሊኬሽን ፕሮሰሱ ምን ይመስላል፣ ምን ምን ማሟላት አለባቸው የሚሉትን ነገሮች ሰፖርቲቭ ፐርሰናል የሆነ ሰፖርት እናደርጋለን። አብዛኛዎቹ ሰምታይምስ እኔ ፐርሰናል ሪች አውት አደርጋቸዋለሁ የራሳቸውን እንቅስቃሴያቸውን በማየት ኢዘር ደግሞ ከራሱ ከዋይ ኮምቢኔተር ወይም ከኢደብሲ በሚመጡ ፑል በሚያደርጉልን ሰዓት እነዛን ሰዎች ኮሌክት እያደረግን ሰፖርት ለማድረግ እንቅስቃሴዎችን በተወሰነ ሁኔታ እናደርጋለን።
መልካም። እንደው ከመለየታችን በፊት አሁን የጀመራችሁት መንገድ የዓለምን ትኩረት እያገኙ ከመጡ ፈጠራዎች መካከል አንዱ ሆኗል። የመጪ ዘመን እቅዳችሁ ምንድን ነው? ምን ለማድረግ አስባችኋል?
ያው እንግዲህ የእኛ ቪዥናችን አሁን ያለንበት ደረጃ በሪሰርች ኤንድ ዲቨሎፕመንት ደረጃ ነው ያለ ነው። ሪሰርች ኤንድ ዲቨሎፕመንት ደረጃ ኤክስፐሪመንቶቻችንን ጨርሰን የተለያዩ ከኢንቨስተሮች ሚትአፕ እያደረግን ያለ ነው። ከኢንቨስተሮች ጋር የተለያዩ ኔጎሽሽኖች እያደረግን ያለ ነው። በኔጎሽሽናችን መሰረት በተለያዩ ኢንቪቴሽኖች ከተለያዩ ቦታዎች ይመጣል። የኛ ያው ቡና አፍሪካ ውስጥ ብዙ ቦታ ላይ አለ፣ ሳውዝ አፍሪካ አለ፣ ኬንያ አለ እና እነሱን እንደ ኤክስፓንሽን በመያዝ ኢትዮጵያን ግን አትሊስት የሪሰርች ኤንድ ዲቨሎፕመንት ኤክሰለንሱ ወይንም የመጀመሪያ ፋብሪካ የፓይለት ፕሮጀክቱ ኢትዮጵያ ውስጥ እንዲሆን ነው የኛ ትልቁ ቪዥናችን። እሱ ላይ እየሰራን ያለ ነው። በተጨማሪ በሰፊው ያው ይሄ የምናመርታቸው ፕሮዳክቶች ለምሳሌ የኮፊ ፍሎሩ ላይ ምግብ ነክ ስለሆነ ኮመርሻላይዝ ማድረግ ሳይሆን ከወርልድ ፉድ ፕሮግራም ጋር ላስት ታይም ሚቲንጎች ነበሩን። እንደዚህ ኤንጂኦዎችን ኢንተግሬት በማድረግ ለቀጥታ ለገበሬዎቹ ያው እንደሚታወቀው ቡና በሚመረትበት ቦታ ላይ ይሄ እንደዚህ ሲወ እንትኖች አይገኝ ይሄ ጤፍ የለም፣ ይሄ ወት የለም፣ የተለያዩ ክሮፖች አይገኙም። ስለዚህ እነሱ ይሄንን ፕሮዳክት ከቡናው ከመጣበት ከ30-50% ከሚመረተው ፕሮዳክት ወደ ኤንጂኦ ሪሌት እንዲገባ እና ህብረተሰቡ በዚህ ፕሮዳክት ጤንነቱንና ኒትሪሽን ደስ ያላቸው ነገሮችን እያቀላቀለ እንደ ኢንግሪዲየንት እንዲጠቀም ፕሮጀክቱን እዛ ላይ እየሰራ ነው ያለ ነው። በተጨማሪ ደግሞ ሰፋ ባለ ሁኔታ የተለያዩ ኢንቪቴሽኖች እየመጡልን ስለሆነ ወደ ሳውዝ አፍሪካ እና ወደ ኬንያ ኤክስፓንሽን ፕሮግራሞችን የማድረግ ነው ሀሳባችን።
እጅግ በጣም አመሰግናለሁ አልማ ሞላ። እንግዲህ ለቡና ተረፈ ምርቶች ዳግም ህይወት የሚሰጠው ኮፊ ሪዚሬክት ድርጅት መስራችና ኃላፊ ነህ። መልካም ሁሉ እንዲገጥማችሁ እመኛለሁ።
አመሰግናለሁ ሀብታሙ። ታንክ ሶ ማች። አመሰግናለሁ።
ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን የጋቢና ዜና መሰናዶ ነው። የአዲሱ ትውልድ ድምጽ መሰናዶ ወደ እናንተ በየሳምንቱ ከሰኞ እስከ አርብ ለ30 ደቂቃ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በኢትዮጵያን ሰዓት አቆጣጠር የሚደርስ መሰናዶ ነው። ቅዳሜና እሁድም የሬዲዮ መሰናዶአችን ይቀጥላል። አስተያየት ወይም ደግሞ ጥያቄ ቢኖራችሁ በቪያ ማርኬት የፌስቡክ ገጽ ላይ በመግባት ለጋቢና ቪ ያላችሁ ዛሬ አድርሱልን። እንድንደውላችሁም ከፈለጋችሁ ስልክ ቁጥሮቻችሁን እዛ ላይ ትተው ዘንድ በአክብሮት እንጋብዛለን። ተሳትፏችሁ ለኛ ይጠቅመናል። እንድትሳተፉ እየጋበዝን
የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ኤደን ገረመው መሰናዷውን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የእሁድ ምሽት። Yeah, you know.